ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 11 2016 ዓ.ም ዝግጅታችን ጀመረ። የኢትዮጵያና የሶማሊያ ለመግባባት የጎላበት የአፍሪካ ህብረት የመሪዎች ጉባኤ ተጠናቀቀ።
This morning when I prepared myself to go to come and attend the cruise session.
ዛሬ ጧት በዝግ በሚካሄደው የህብረቱ ስብሰባ ላይ ለመታደም ስዘጋጅ የኢትዮጵያ የጸጥታ ኃይሎች መንገድ ዘግተውብኝ ከሆቴሉ እንዳልወጣና በራሴ መኪና እንዳልሄድ አድርገዋል።
ኩሚል ነው ይሄም የተሳሳተ ነው። ምክንያቱም የአፍሪካ ህብረት ኮሚሽን ጸጥታ የማስከበር ጉዳይ የተቋሙ እንጂ ኢትዮጵያ አይደለም። ስለዚህ ይሄ የቀረበው አስተያየት በጣም የተሳሳተ ነው፣ ተገቢ አይደለም።
በተከታታይ የሰማችኋቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድንና የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መሰለ አለምን ነው። በዝርዝሩን በአብይ ርዕሳችን እንመለስበታለን። ሌሎች ዘገባዎችን በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው እንግዶ ወልዴ እዚሁ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዶ።
በድጋሚ እንደምናመሻችሁ ክብራትና ክብራን። ባለሥልጣናት የአስቸኳይ ጊዜ አዋጁን ሰላማዊ ተቃውሞን ለማፈን መጠቀማቸውን ያቁሙ ሲል አምነስቲ ጠየቀ። ኤርትራውያን በሄግ ኔዘርላንድስ ተጋጩ። እንዲሁም ግብጽ ከስዊስ ካናል የምታገኘው ገቢ እንደቀነሰ አስታወቀች። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ባለሥልጣናት ሰላማዊ ተቃውሞን ለማፈን እንዲሁም መንግሥትን የሚነቅፉ ታዋቂ የፖለቲካ ሰዎችንና ጋዜጠኞችን በዘፈቀደ ለማሰር የአስቸኳይ ጊዜ አዋጁን እንደ ምክንያት መጠቀም ላይ ናቸው ሲል የሰብአዊ መብት ቡድኑ አምነስቲ ኢንተርናሽናል ዛሬ አስታውቋል። በአማራ ክልል በመንግሥት ኃይሎችና በክልሉ ታጣቂዎች መካከል ግጭት መከሰቱን ተከትሎ ባለፈው ነሐሴ የታወጀው የአስቸኳይ ጊዜ አዋጅ ለባለሥልጣናት ያልተገደበ ሥልጣን በመስጠቱ ባለፉት 6 ወራት ውስጥ በመላ አገሪቱ ሰዎች ካለ ፍርድ ቤት ትእዛዝ ታስረዋል። ሰዓት እላፊ ተጥሎ የሰዎች የመንቀሳቀስ እንዲሁም የመሰብሰብ መብት ተገፏል ሲል የሰብአዊ መብት ቡድኑ ገልጿል። የአስቸኳይ ጊዜ አዋጁ ከ2 ሳምንታት በፊት መራዘሙ ይታወሳል። የኢትዮጵያ ባለሥልጣናት መሠረታዊ መብትን ለማገድ የአስቸኳይ ጊዜ አዋጅን ሰበብ የማድረግ የተለመደ ዘዴ መጠቀምን ሊያቆሙ ይገባል ያሉት የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዲሬክተር ታይገሪ ቻጉታ ኢትዮጵያ በአማራ ክልል ሌላ ግጭት፣ በትግራይ የሰብአዊ ቀውስ፣ ከፍተኛ የጸጥታ ችግር በኦሮሚያ፣ በመላ አገሪቱ ደግሞ በሕግ ያለመጠየቅና ያለመከሰስ ሁኔታ የሚታይባት አገር ሆናለች ብለዋል። የመገናኛ ብዙሃንና ሐሳብን የመግለጽ መብት አሁንም አስፈላጊ እንደሆነ ያወሱት ኃላፊው የአስቸኳይ ጊዜ አዋጁ መራዘም እስካሁን በነጋሪት ጋዜጣ አለመታተሙን፣ ግልጸኝነት ያለመኖር፣ መረጃ የማግኘትን መብት እንደሚጥስ፣ በዚህ ምክንያት ኢትዮጵያውያን ምን ሲፈጽሙ እንደ ወንጀል እንደሚቆጠርባቸው እንደማያውቁ፣ በተጨማሪም አዋጁ በመላ አገሪቱ ተፈጻሚ መሆኑን በግልጽ እንደማያውቁ ቻጉታ የመብት ድርጅቱ ባወጣው መግለጫ ላይ አመልክተዋል። ፖለቲከኞችና 3 ጋዜጠኞች በአስቸኳይ አዋጁ ተይዘው እንደሚገኙ ከቤተሰባቸው ማረጋገጡን የጠቀሰው አምነስቲ ከእነዚህም ውስጥ የፓርላማ አባሉ ክርስቲያን ታደለ፣ የአዲስ አበባ ምክር ቤት አባሉ ካሳ ተሻገር፣ የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው፣ የሰላም ሚኒስቴሩ ታዬ ደንዳ እንደሚገኙበት ዘርዝሯል። የአስቸኳይ ጊዜ አዋጁ ከተራዘመ ወዲህ ደግሞ የፓርላማ አባሉ ደሳለኝ ጫኔ መያዛቸውን ጨምሮ አስታውሷል። በአስቸኳይ ጊዜ አዋጁ መሰረት በሺ የሚቆጠሩ ሰዎች ተይዘው በርካቶቹ ትምህርት ተሰጥቷቸው እንደተለቀቁ እንዲሁም በመቶ የሚቆጠሩ አሁንም በቁጥጥር ስር እንደሚገኙ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ማረጋገጣቸውን አምነስቲ ጨምሮ አስታውሷል። በሄግ ኔዘርላንድስ በሁለት ተቀናቃኝ ኤርትራውያን ቡድኖች መካከል ቅዳሜ ምሽት በተፈጠረ ግጭት በርካታ የፖሊስ መኪኖችና አንድ አውቶቡስ በእሳት ጋይቷል ሲል የከተማዋ ፖሊስ አስታውቋል። የኤርትራ መንግስት ታማኝ ደጋፊዎች ስብሰባ በሚያደርጉበት ወቅት መንግስትን የሚቃወሙ ቡድኖች በስፍራው በመድረስ ጥቃት ፈጽመዋል ሲሉ የሄግ ማዘጋጃ ቤት ቃል አቀባይ የሆኑት ሮቢን ሚዴል መናገራቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ድንጋይ በመወርወር ላይ የነበሩትን ፖሊስ በአስለቃሽ ጋዝ ለመበተን መሞከሩም ታውቋል። የፖሊስ ቃል አቀባይ የሆኑት ክርስቲያን ቫን ብላንከን በበኩላቸው በግጭቱ የተጎዳ ሰው ስለመኖሩ ወይም በግጭቱ ከተሳተፉት ውስጥ በቁጥጥር ስር የዋሉ ስለመኖራቸው በወቅቱ መናገር እንዳልቻሉ ገልጸዋል። በሄግ የተፈጠረው ግጭት በአውሮፓ ከተስተዋሉት ተደጋጋሚ ግጭቶች አዲሱ መሆኑ ነው። ባለፈው መስከረም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ስቱትጋርት ጀርመን ውስጥ በተከሰተ ግጭት 26 የፖሊስ አባላት እንደተጎዱ በወቅቱ ተዘግቦ ነበር። በምዕራባዊ ጀርመን በምትገኘው ጊሰን ከተማ በተፈጠረ ግጭት ደግሞ 23 ፖሊሶች ተጎድተው ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በየመን የሚገኙ የሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት መፈጸም ከጀመሩ ወዲህ ግብጽ ከስዊዝ ካናል መተላለፊያ የምታገኘው ገቢ ከ40 እስከ 50 በመቶ እንደቀነሰ የአገሪቱ ፕሬዚደንት አብደልፈታህ ኤልሲሲ ዛሬ ሰኞ አስታውቀዋል። በከፍተኛ የገንዘብ ቀውስ ውስጥ ላለችው ግብጽ የስዊዝ ካናል መተላለፊያ ከስዊዝ ካናል መተላለፊያ የምታገኘው የውጭ ምንዛሪ ዋና የውጭ ገቢ ምንጯ ነው። ከፍልስጤማውያን ጋር ያላቸውን አጋርነት ለማሳየት በሚል የሁቲ አማጽያን ካለፈው ህዳር ወር ጀምሮ በቀይ ባህርና በኤደን ባህረ ሰላጤ በኩል በሚያልፉና ከእስራኤል ጋር ግንኙነት አላቸው የሚሏቸው መርከቦች ማጥቃት ጀምረዋል። ጥቃቱ የመርከብ ባለቤቶችን በቀይ ባህር በኩል ስምሪት እንዲያቆሙና አንዳንዶቹን ደግሞ በደቡባዊ አፍሪካ በኩል በሺህ ኪሎ ሜትሮች ተጨማሪ ጉዞ እንዲያደርጉ አስገድዷል። ግብጽ ከስዊዝ ካናል በዓመት 10 ቢሊዮን ዶላር ታገኝ እንደነበር ኤልሲሲ ማስታወቃቸውን የኤኤፍፒ ዘገባ አመልክቷል። ቀይ ባህርን ከሜዲትሬኒያን ባህር በሚያገናኘው ስዊዝ ካናል በኩል የሚተላለፉ የመርከቦች ትራፊክ በ42 በመቶ መቀነሱን የተባበሩት መንግስታት ድርጅት ባለፈው ወር አስታውቆ ነበር። ሸቀጥ የሚያስተላልፉ መርከቦች ቁጥር ደግሞ 67 በመቶ ቅናሽ ማሳየቱ ታውቋል። ይህ በእንዲህ እንዳለ እስራኤል ለፍልስጤማውያን አገር ምስረታ የታሰበውን መሬት ለ57 ዓመት የመያዟን ሕጋዊነት በተመለከተ በተመድ ዓለም አቀፍ የፍትህ ችሎት በመታየት ላይ ነው። በሙግቱ መጀመሪያ ላይ የፍልስጤማውያኑ የውጭ ጉዳይ ሚኒስትር ሪያድ አልመሌኪ እስራኤልን የዘር መድሎ በመፈጸም ከሰዋል። የውጭ ጉዳይ ሚኒስትሩ በተጨማሪም እስራኤል ለፍልስጤማውያን አገር ምስረታ የታሰበውን መሬት መያዟ ሕገወጥ መሆኑንና በአስቸኳይ እንዲቆም ችሎቱ እንዲወስን ጠይቀዋል። ከ20 ዓመታት በፊት እንደተወሰነው ፍልስጤማውያን የራስን ዕድል በራስ የመወሰን መብት ተጎናጽፈዋል። ሁሉም የተጎናጸፈው መብት ነው። ለድርድር የሚቀርብ ጉዳይ አይደለም። እስራኤልን ጨምሮ ማንኛውም መሬታችንን የያዘ ኃይል በያዛቸው ሕዝቦች መብት ላይ ያልተገደበ ስልጣን ሊኖረው አይገባም ብለዋል የፍልስጤማውያኑ የውጭ ጉዳይ ሚኒስትር ሪያድ አልመላኪ። ችሎቱ የተሰየመው እስራኤል ዌስት ባንክ ጋዛንና ምስራቅ ኢየሩሳሌምን ካለማቋረጥ የያዘችበትን ሁኔታ ለመመልከት ቢሆንም በመካሄድ ላይ ያለው የሐማስና እስራኤል ግጭት ወዲያውኑ የችሎቱ ትኩረት ሆኗል ተብሏል። ከችሎቱ ውጪ ፍልስጤማውያንን የሚደግፉ ሰልፈኞች ባንዲራና የተለያዩ ምልክቶችን በመያዝ መፈክር ሲያሰሙ ውለዋል። ከ50 በላይ አገራት ክርክራቸውን እስከ መጪው ሰኞ ድረስ እንደሚያቀርቡ ታውቋል። እስራኤል የፍልስጤማውያንን መሬት የመያዟ ጉዳይ ሕጋዊ አስገዳጅነት የሌለው ምክርና አስተያየት በዓለም አቀፍ የፍትህ ችሎቱ እንዲሰጥበት የተመድ ጠቅላላ ጉባኤ በእንደ አውሮፓውያን አቆጣጠር 2022 ጠይቆ ነበር። ዳኞቹ አስተያየታቸውን ከመስጠታቸው በፊት ለበርካታ ወራት እንደሚመክሩበት ታውቋል። በመጨረሻም ወደ መዝናኛ ዜና ስናልፍ በሬጌ ስልት አቀንቃኙ ባብ ማርሊ ሕይወትና ሥራ ላይ ያተኮረውና ባለፈው ማክሰኞ የተለቀቀው ባብ ማርሊ ዋን ላቭ ፊልም በአሜሪካ በሳምንቱ መጨረሻ 27.7 ሚሊዮን ዶላር የሲኒማ ገቢ በማግኘት አንደኝነቱን ይዟል። ፊልሙ የአንደኝነትን ስፍራ ይዟል ተብሎ እንዳልተጠበቀም ታውቋል። በገጸ ባህሪ ጀግንነት ላይ ከተመሰረቱት ፊልሞች ተርታ የሚመደበው ማዳም ዌብ ቀዳሚውን ስፍራ ይዟል ተብሎ ቢጠበቅም እስካሁን በተመሳሳይ ጭብጦች ላይ ተመስርተው ከተሰሩ ፊልሞች ዝቅተኛውን አግኝተዋል ተብሏል። ሁለቱም ፊልሞች ባለፈው ማክሰኞ የተለቀቁት በማግስቱ በነበረው የፍቅር ቀን ሲኒማ ተመልካቾችን ለመሳብ ታልሞ የነበረ ሲሆን ዋን ላቭ በቲያትር ቤቶች ተመራጭ ሆኗል። የፊልሙ አዘጋጅ ፓራማውንት ፒክቸርስ ዛሬ የሚከበረውን የፕሬዝደንቶችን ቀን ጨምሮ 51 ሚሊዮን ዶላር እንደሚያገኝ ግምቱን አስቀምጧል። ከአሜሪካ ውጪ ካለው 47 ሀገራት ደግሞ 29 ሚሊዮን ዶላር እንደሚያስገኝ ይጠበቃል። በ70 ሚሊዮን ዶላር ወጪ የተሰራው ዋን ላቭ ባማርሊ በእንደ አውሮፓን አቆጣጠር 1977 ኤክሶደስ ብሎ የሰየመውን አልበም ካዘጋጀበት በአገሩ ጀማይካ ታላቅ የሙዚቃ ትዕይንት እስካቀረበበት ያለውን ሂደት የሚያሳይ ሲሆን የቤተሰብ አባላቱም በፊልም ዝግጅቱ መሳተፋቸው ታውቋል። ሰዎች ፊልሙን በመቀበላቸውና የዋን ላቭ መልእክት ትኩረት እንዲያደርግ በመርዳታቸው እናመሰግናለን ብሏል። በፊልሙ ዝግጅት የተሳተፈውና የባብ ማርሊ ልጅ የሆነው ዚጊ ማርሊ። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚህ ተጠቃሏል። ለቀሪው ዝግጅቶች ወደ ስመኝሽ መራቸዋሉ።
እንግዱን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ የካቲት 11 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ወደ ዕለቱ አብይ ርዕስ ዘገባ እንለፍ። የአፍሪካ ህብረት 37ኛው የመሪዎች መደበኛ ጉባኤ ትላንት እሁድ ሌሊት ላይ በተደረገ የመዝጊያ ስነ ስርዓት ተጠናቋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጉባኤው በተጀመረበት ቅዳሜ ዕለት የኢትዮጵያ የጸጥታ ኃይሎች ከሆቴል እንዳልወጣና ጉባኤው ወደሚካሄድበት የአፍሪካ ህብረት ዋና መስሪያ ቤት ቅጽር እንዳልገባ ሙከራ አድርገዋል ሲሉ ከሰዋል። የኢትዮጵያ መንግስት ክሱን ያስተባበለ ሲሆን ፕሬዝዳንቱ ከተለመደው ዓለም አቀፍ አሰራር ውጪ ለመሆን መሞከራቸውን አስታውቋል። ኬኔዲ አባተ ተከታትሎታል።
ትናንት እሁድ ከእኩለ ሌሊት በኋላ በተጠናቀቀው 37ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ በኢትዮጵያና በሶማሊያ መካከል የተፈጠረው አለመግባባት በጉልህ የተስተዋለ ጉዳይ ነበር። ውጥረቱ ከተፈጠረ በኋላ በአፍሪካ ህብረት ጉባኤ ላይ ለመታደም በሚል ለመጀመሪያ ጊዜ ወደ ኢትዮጵያ የመጡት የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ውጥረቱን የሚያንጸባርቅ መግለጫ ሰጥተዋል። ፕሬዝደንቱ ቅዳሜ ዕለት ከነበረው የጉባኤው መክፈቻ ስነ ስርዓት በኋላ በአዲስ አበባ የህብረቱ መስሪያ ቤት ለጋዜጠኞች በሰጡት መግለጫ ወደ ስብሰባው እንዳልገባ ሙከራ አድርገዋል በማለት የኢትዮጵያ የጸጥታ ኃይሎችን ከሰዋል።
This morning when I prepared myself to go to come and attend the cruise session.
ዛሬ ጧት በዝግ በሚካሄደው የህብረቱ ስብሰባ ላይ ለመታደም ስዘጋጅ የኢትዮጵያ የጸጥታ ኃይሎች መንገድ ዘግተውብኝ ከሆቴሉ እንዳልወጣና በራሴ መኪና እንዳልሄድ አድርገዋል። ለረጅም ጊዜ እዛ እንድቆይ ከተደረግኩ በኋላ በስተመጨረሻ በሌላ ፕሬዝደንት መኪና መጥቻለሁ። ከጅቡቲው ፕሬዝደንት ጋር ወደ አፍሪካ ህብረት ዋና መስሪያ ቤት ከመጣን በኋላም መሳሪያ የታጠቁ ወታደሮች ከፊታችን ሆነው እንዳንገባ መንገድ ዘግተውብን ነበር።
ለፕሬዝደንቱ ክስ የኢትዮጵያ መንግስት በሰጠው ምላሽ ክሱ ከእውነታው ጋር የሚጣረስ መሆኑን አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ለሀገር ውስጥ መገናኛ ብዙሃን በጉዳዩ ላይ ተከታዩን አስተያየት ሰጥተዋል።
የተለመደው አሰራር የሌሎች ሀገሮች መሪዎች ሲመጡ አቀባበሉ ብቻ ሳይሆን የጸጥታ ጥበቃ የሚካሄደው ቦሌ ኤርፖርት ብቻ ሳይሆን እንደ ሀገርም እንደ ከተማም የሚካሄደው በአስተናጋጅ ሀገር ነው። ይሄ ኒውዮርክም ሲካሄድ እንደዛ ነው። ጄኔቫም ሲካሄድ እንደዛ ነው። በቅርቡ ዩጋንዳ በነበረው የገለልተኛ ሀገሮች ስብሰባ ሲካሄድም እንደዛ ነው። ይሄ ዓለም አቀፍ ልምድ ነው። የፕሮቶኮል አሰራሩም እንደዛ ነው። በዛ ወቅት የሶማሌ መንግስት ኢትዮጵያ ጸጥታ ድጋፍን እንደማይቀበል ገለጸ። ከዛ በኋላ እንግዲህ መግለጫው ላይ የመጣው የአፍሪካ ህብረት ስብሰባ እንዳልገባ ተከለከልኩም ይል ነው። ይሄም የተሳሳተ ነው። ምክንያቱም የአፍሪካ ህብረት ኮሚሽን ጸጥታ የማስከበር ጉዳይ የተቋሙ እንጂ የኢትዮጵያ አይደለም። ስለዚህ ይሄ የቀረበው አስተያየት በጣም የተሳሳተ ነው፣ ተገቢ አይደለም።
ከአፍሪካ ህብረት መሪዎች የዝግ ስብሰባ ሾልኮ በወጣውና የጠቅላይ ሚኒስትሩ ጽህፈት ቤት ምንጮች ንግግሩ ትክክለኛ መሆኑን ባረጋገጡት ንግግራቸው ጠቅላይ ሚኒስትር አብይ አህመድም ኢትዮጵያ ሶማሊያን ጨምሮ ለሁሉም ሀገራት መሪዎች የሚያስፈልገውን የጸጥታና ሌሎችም አስፈላጊ አቅርቦቶች በማሟላት ስብሰባውን በብቃት ማስተናገዷን ተናግረዋል። ድራማ ከመስራት ይልቅ ገንቢ ውይይት ማድረግ ላይ ማተኮር ዘላቂ ውጤት እንዲሁም ለቀጣናው ሰላም ደህንነትና መረጋጋት ያመጣል ሲሉ ተደምጠዋል። ፕሬዝደንት መሐሙድ ክሱን ባቀረቡበት ዕለት የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ለመገናኛ ብዙሃን በጽሑፍ በላከው ምላሽ እንዳስተናጋጅ ሀገር ኢትዮጵያ በአገሪቱ ውስጥ በሚቆዩበት ጊዜ የሁሉንም ሀገራት መሪዎች ደህንነት የማስጠበቅ ኃላፊነት እንዳለባት ጠቅሶ፣ ሆኖም የሶማሊያ ልዑካን የተመደበላቸውን የመንግስት የጸጥታ አካላት አልተቀበሉም ብሏል። ከዚህም ባለፈ የሶማሊያ ልዑካን የደህንነት አካላት ወደ አፍሪካ ህብረት ኮሚሽን የጦር መሳሪያዎችን ይዘው ለመግባት ሲሞክሩ ሩ በህብረቱ ኮሚሽን የጸጥታ አካላት ተከልክለዋል ሲል አስታውቋል። ፕሬዝደንት መሐሙድ በቀዳሚው መግለጫቸው በኢትዮጵያና በሶማሊላንድ መካከለ የተፈረመው የመግባቢያ ሰነድ ኢትዮጵያ የሶማሊያን ግዛት ለመውሰድ ያደረገችው እንደሆነ በመጥቀስ በድጋሚ ከሰዋል።
Ethiopia has a 5 neighboring coastal states from Sudan, Eritrea, Djibouti, Somalia, Kenya.
ኢትዮጵያ 5 የባህር ዳርቻ ያላቸው ጎረቤቶች አሏት። ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያ እና ኬንያ። ስለዚህ የባህር በር ለማግኘት ብዙ አማራጮች አሏቸው። ኢትዮጵያ ግን የባህር በር ማግኘት አይደለም የፈለገችው፣ ወደ ራሳቸው ግዛት ማካለል ነው። በምን መስፈርት ነው? በ21ኛው መቶ ክፍለ ዘመን አንድ ሀገር ከአካባቢ አስተዳደር ጋር የወታደራዊ ሰፈርና የኮሪደር ወይም አገናኝ መስመር ስምምነት የሚፈራረመው? ኢትዮጵያ የምትለውና ፍላጎቷ የተለያየ ነው። ደጋግሜ እንደምለው ኢትዮጵያ የምትፈልገው የሶማሊያን አካል ወደ ራሷ ማጠቃለል መሆኑን አጽንኦት መስጠት ፈልጋለሁ።
የኢትዮጵያ ፍላጎት የባህር በር ማግኘት ብቻ እንደሆነ በተደጋጋሚ የገለጹት ጠቅላይ ሚኒስትር አብይ በውጥረቱ ዙሪያ ከሶማሊያ ጋር መነጋገር እንደሚፈልጉ በአሁኑ ጉባኤ ላይም አበክረው መግለጻቸውን ሾልኮ የወጣው ንግግራቸው ያመለክታል። መሪዎች ሆነን ሳለ እንደ አክቲቪስት መሆን አይገባም ሲሉም የተናገሩት ጠቅላይ ሚኒስትሩ የጋራ መፍትሄ ለማምጣት መሪዎች ፊት ለፊት ቁጭ ብለን መነጋገር አለብን ብለዋል። አክለውም ኢትዮጵያ ከሶማሊያና ከጎረቤቶቿ የምትጠብቀው ቦታ መርጦ ቁጭ ብሎ በዚህ ጉዳይ ላይ መነጋገርና ሁለቱንም ሀገራት አሸናፊ የሚያደርግ መፍትሄ መፈለግ ነው ያሉ ሲሆን፣ በተለያዩ የአካባቢው ሀገራት መሪዎች በኩል ከሶማሊያው ፕሬዝደንት ጋር ውጥረቱን ለማርገብ የሚያስችል ውይይት እንዲደረግ ያደረጉት ጥረት እንዳልተሳካም ተናግረዋል። በሶማሊያ ጉዳይ ላይ ዛሬ የሚወያየው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመግባቢያ ሰነዱን ተከትሎ ውጥረቱ ውስጥ የገቡትን የኢትዮጵያና የሶማሊያ ጉዳይም እንደሚያነሳ በድረገጹ ባሰፈረው ጽሑፍ አስታውቋል። ይህ በእንዲህ እንዳለ የአፍሪካ ህብረት የዘንድሮ መሪ ቃል በትምህርት ላይ የሚያተኩር ቢሆንም የግጭት መናሪያ ከሆነው የአፍሪካ ቀንድ መፈንቅለ መንግስትን መገለጫው እያደረገ እስካለው ምዕራብ አፍሪካ ብሎም ከሽብር መፈንጫው ሳህል እስከ ታላላቅ ሐይቆች ቀጠና ያሉ ውስብስብ ቀውሶች የአህጉሪቱ ዋነኛ ትኩረት ከሰላምና ጸጥታ ጉዳይ ላይ እንዳይነሳ አድርገዋል። አፍሪካ እንደ መሪ ቃሉ ለ21ኛው ክፍለ ዘመን የሚመጥን ትምህርት እንድታገኝ የተጣቧትን ችግሮች መቅረፍ ቀዳሚ ጉዳይ መሆኑን በጉባኤው መዝጊያ ላይ ንግግር ያደረጉት አዲሱ የህብረቱ ሊቀመንበር መሐመድ አውልድ ጋዝዋኒ ተናግረዋል።
ከፍተኛ ጥራት ያለው ከ21ኛው ክፍለ ዘመን ጋር የሚሄድ የትምህርት ስርዓት እንዲኖር ካስፈለገ ሰላምን ለማረጋገጥና ችግሮችን ለመፍታት የምናደርገውን ጥረት በእጥፍ ማሳደግ አለብን።
እንደ ሽብር፣ ግጭትና መፈንቅለ መንግስት ያሉ የአህጉሪቱ ቀውሶች አሳሳቢ ሆነው መቀጠላቸው በጉባኤው ላይ መነሳቱን የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር አምባሳደር ባንኮሊያ ዶዬ ለጋዜጠኞች ትናንት ምሽት በሰጡት መግለጫ ላይ ተናግረዋል። እንደ ሱዳን ያሉ መፈንቅለ መንግስት የተካሄደባቸው 6 ሀገራት ከህብረቱ መታገዳቸውንም ያነሱት ኮሚሽነሩ የአህጉሪቱ የ2020 እቅድ የነበረው የመሳሪያ ድምጾችን ጸጥ የማሰኘት ግብ አሁን የ2030 ግብ መሆኑንም ገልጸዋል። ጸዋል ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮችና ተመልካቾቻችን፣ ከዚሁ ጋር በተያያዘ ዜና የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባላት በሶማሊያ ጉዳይ ላይ ዛሬ ማብራሪያ አዳምጠዋል። ማብራሪያውን ከሰጡት አንዷ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ልዩ ተወካይ ካትሪዮና ሌንግ ሲሆኑ ካነሳቸው ጉዳዮች አንዱ በሞቃዲሾና በአዲስ አበባ መካከል የሚታየው ውጥረት ነው። በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ ሶማሊያ ውስጥ የፈጠረው ስሜት የሀገሪቱ መንግስት ምላሽ እንዲሰጥ ጫና እያሳደረ መሆኑን እንገነዘባለን ያሉት ተወካዩዋ፣ ፕሬዝዳንቱ በመላሻቸው ቁጥብ እንዲሆኑ እናበረታታለን በማለት አክለዋል። ሁለቱ ወገኖች ገንቢ የሆነ ውይይት እንዲያደርጉም ጥሪ አቅርበዋል። አልሻባብ ሁኔታውን አባላትን ለመመልመል እየተጠቀመበት መሆኑም አሳሳቢ መሆኑን ተናግረዋል። በኢትዮጵያና በሶማሊያ መካከል ያለውን ውጥረት ከማርገብ አንጻር ትላንት በተጠናቀቀው የአፍሪካ ህብረት የመሪዎች ጉባኤ ትርጉም ያለው እምርታ አለመታየቱም አሳዛኝ ነው ብለዋል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን የተከታተላችሁት። የትንታኔ መጽሔቱ ይቀጥላል።
የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ የአቶ ታዬ ደንደአን ያለመከሰስ መብት ያነሳው
አድማጮች ቀደም ሲል ቀንጨብ ተደርጎ የሰማችሁት የጨፌው የአቶ ታዬ ደንደአን ያለመከሰስ መብት ማንሳቱን አስመልክቶ የተዘጋጀው ዘገባ ነው። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ከትላንት ጀምሮ ባካሄደው መደበኛ ጉባኤው የቀድሞውን የሰላም ሚኒስትር ዴኤታ የአቶ ታዬ ደንደአን ያለመከሰስ መብት አንስቷል። የአቶ ታዬ ደንደአ ያለመከሰስ መብት መነሳት እንዳሳዘናቸው ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝር አላት።
የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ የአቶ ታዬ ደንደአን ያለመከሰስ መብት ያነሳው ከትናንት እሁድ የካቲት 10 ቀን 2016 ዓ.ም ጀምሮ በአዳማ ከተማ እያካሄደ ባለው ስድስተኛ ዓመት ሶስተኛ የስራ ዘመን ስድስተኛ መደበኛ ጉባኤ ላይ ነው። አቶ ታዬ ደንደአ የተሰጣቸውን የህዝብ አደራ ወደ ጎን በመተው በሀገር ማፍረስ እያሴሩ ስለመሆኑ በመጠርጠራቸው ያለመከሰስ መብታቸው እንደተነሳ በምክር ቤቱ ቀርቧል። ውሳኔው በ439 ድጋፍና በ14 ድምፅ ታቅቦ በአብላጫ ድምፅ መጽደቁን የክልሉ ብዙሃን መገናኛ ዘግቧል። ከክልሉ የሰሜን ሸዋ ዞን ኩዩ ወረዳ ተመርጠው የጨፌ ኦሮሚያ አባል የሆኑት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በመንግስት የጸጥታ ኃይሎች በቁጥጥር ስር የዋሉት ባለፈው ታህሳስ 2 ቀን 2016 ዓ.ም ምሽት ነበር። አቶ ታዬ በፖሊስ ከተያዙ 2 ወራት ቢያልፉም እስካሁን ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታየሁ አለማየሁ ተናግረዋል። ምክር ቤቱ ዛሬ በአቶ ታዬ ደንደአ ላይ ያሳለፈውን ውሳኔ አስመልክቶ የአሜሪካ ድምጽ ያነጋግራቸው ወይዘሮ ስንታየሁ በውሳኔው ማዘናቸውን ገልጸዋል።
ነፍ ደጋሜራ ጉዶና መገድሽሻ ሆማ ሚቴመነ ሙስቴት ዲያቱ እንጂ አለማፊ ቡልቲቱ
በጣም ተሰምቶኛል፣ አሳዝኖኛል። መከሰስ ምንም ማለት አይደለም። ከታሰረ በኋላ 2 ወር ከ11 ቀን ቢሆነውም ፍርድ ቤት አልቀረበም። ነገር ግን ዛሬ ያለመከሰስ መብቱ ሲነሳ የተገለጸበት ሁኔታ ያሳዝናል። ታዬ ራሱን ለሕዝብ ሰጥቶ የሚሰራ እንጂ ራሱን የሚያስቀድም ሰው አልነበረም። የምክር ቤቱ አባላት ውሳኔውን በነጻነት ስለማስተላለፋቸው እጠራጠራለሁ። ምክንያቱም ታዬ ራሱ በምክር ቤቱ ስብሰባ እየተሳተፈ የመናገር መብቱን ሲከለከል ነበር። ሐሳቡን እንዳይገልጽ ድምፅ ማጉያ ይዘጋበት ነበር። ከምክር ቤቱ የምጠብቀው ፍትሐዊ ውሳኔ ባይኖርም እንደ ሰው አዝኛለሁ።
በአሁኑ ወቅት አቶ ታዬ በዛው በሜክሲኮ አካባቢ ባለው የፌዴራል ፖሊስ ጣቢያ ታስሮ እንደሚገኙ ወይዘሮ ስንታየሁ ገልጸው ከጠበቃ ጋር እንዳይገናኙ እንደተከለከሉም ቀደም ሲል ለአሜሪካ ድምፅ ተናግረዋል። የአስቸኳይ ጊዜ አዋጅ ከጠበቃ ጋር መገናኘትን እንደማይፈቅድ በሚመለከታቸው ኃላፊዎች እንደተገለጸላቸውም አመልክተዋል። በሚቀጥሉት ቀናት ፍርድ ቤት ከቀረቡ ሂደቱን እየተከታተል ጠበቃ እንዲቆምላቸው እናደርጋለን በማለትም አክሏል። የኦሮሚያ ምክር ቤት በዚህ መደበኛ ጉባኤው ስለ የክልሉ የሰላም ሁኔታ መነጋገሩን የመንግስት ብዙሃን መገናኛዎች ዘግበዋል። በክልሉ ታጥቀው የሚንቀሳቀሱት የኦሮሞ ነጻነት ሰራዊት ተዋጊዎች በሰላማዊ መንገድ እንዲገቡ መንግስት ተደጋጋሚ ጥሪ ማድረጉን ያስታወሱት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ የህግ የማስከበር ስራውንም አጠናክረው ይቀጥላል ብለዋል። ለዚህም ህዝቡና ጨፌው ወይም ምክር ቤቱ ትብብር እንዲያደርግ ጥሪ አቅርበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ወደ ትግራይ ስናልፍ ደግሞ በትግራይ ክልል ባለፈው ክረምት በአዝርት ከተሸፈነ መሬት 37 ከመቶ ምርት ብቻ እንደተገኘ የክልሉ ግብርናና ተፈጥሮ ሀብት ቢሮ ገለጸ። ከፍተኛ የምርት መቀነስ የታየው በድርቅና ተዛማች ጉዳዮች ምክንያት እንደሆነ የቢሮው ምክትል ኃላፊ አቶ አለም ብርሃን ሀረፈዮ ለአሜሪካ ድምጽ ተናግረዋል። ባለፈው ሳምንት በትግራይ ክልል ጉብኝት ያደረገው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ደግሞ በድርቅ ምክንያት 49 በመቶ የክልሉ መሬት አለመታረሱን ገልጾ መንግስትና የተራድኦ ተቋማት ችግረኛ ወገኖችን እንዲያግዙ ጥሪ አቅርቧል። የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በበኩሉ ከ4.5 ሚሊየን በላይ የክልሉ ህዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ አስታውቋል። ሙሉጌታ ጽብሃ ተጨማሪ አለው።
በትግራይ ክልል ባለፈው ክረምት በአዝርዕት ከተሸፈነው መሬት ለማግኘት የተቻለው ምርት የእቅዱን 37 በመቶ ብቻ እንደሆነ የክልሉ ግብርናና ተፈጥሮ ሀብት ቢሮ ለአሜሪካ ድምፅ አስታወቀ። ምርቱ በጊዜው አስተዳደሩ ከሚመራው የክልሉ አካባቢ የተገኘና ከእቅድ በእጅጉ ያነሰ እንደሆነ የገለጹት የቢሮ ኃላፊው አቶ አለም ብርሃን ሀሪፈየው አርሶ አደሩ እርዳታ እንዲጠብቅ አድርጎታል ብለዋል።
የትግራይ ታራሽ መሬት 1.3 ሚሊዮን ሄክታር ነው። ከዚህ ዘንድሮ ያረስ ነው በጊዜው አስተዳደሩ ስር ያለው ወደ 48% ብቻ ነው። ከዚህ ውጭ ያለው 52% መሬት በተለያዩ ኃይሎች እጅ ውስጥ ያለበት ሁኔታ ነው ያለው። በጊዜው አስተዳደሩ ስር ካለው 48% መሬት ደግሞ 472,000 ሄክታር በድርቅ ወቅቱ ባልጠበቀ ዝናብ በበረዶ በእንበጣት መንጋና በሌሎች ምክንያቶች የተጎዳበት ሁኔታ ስላለ አጠቃላይ እንደ ትግራይ ኤክስፔክት ያደረግነው ፕሮዳክሽን በጊዜው አስተዳደሩ ስር ካለው መሬት 15 ሚሊዮን ነበር ኤክስፔክት ያደረግነው ፕሮዳክሽኑ ማለት ነው። እስካሁን ባለው ሁኔታ ግን 5 ሚሊዮን ኩንታል ውጪ 37% ብቻ ያለበት በመሆኑ ወደ 4.5 ሚሊዮን ህዝብ እርዳታ ድጋፍ በሚያስፈልግበት ሁኔታ ያለን።
በክልሉ ለመታረስ ከሚችለው በአጠቃላይ መሬት 49% የሚሆነው ባጋጠመው ድርቅ የተነሳ አለመታረሱን ባለፈው ሳምንት ክልሉን የጎበኘው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጋው ለብዙሃን መገናኛ በሰጡት መግለጫ አመልክተዋል። የኮሚቴው አባላት ጉብኝት ባካሄዱባቸው የተፈናቃይ ማዕከልና በድርቅ በተጎዱ አካባቢዎች የሚኖረው ህዝብ በችግር ውስጥ እንዳለ መገንዘባቸውን ገልጸዋል። መንግስትና እርዳታ ሰጪ ተቋማት በቂ ሰብአዊ ድጋፍ እንዲያደርጉም ጥሪ አቅርበዋል።
በጦርነቱ ምክንያት ከፍተኛ የሆነ ጉዳት ደርሷል። ከዚህም የተነሳ ከቀያቸው ኑሯቸው የተፈናቀሉ እና በየመጠለያ ጣቢያው የሚገኙ ዜጎች አሉ ማለት ነው። እንደዚሁም ደግሞ ድርቅ በመታቸው አንዳንድ አካባቢዎች ምግብ እጥረት መኖር ብቻ ሳይሆን የውሃም እጥረት መኖሩ ራሱ ህዝቡ ላይ ከፍተኛ ተጽዕኖ እያሳደረ መሆኑን ተገንዝበናል። ክልሉ ብቻውን ሊወጣው የሚችለው ችግር አይደለም። ይህ ችግር አገራዊ ችግር ነው። ይህን አገራዊ ችግር ደግሞ መቋቋም እንድችለው እንደ አገር ስለሆነ ክልሉ መንግስትም የፌዴራል መንግስትም እንዲሁም የተቀረው የኢትዮጵያ ህዝብም ወገኑን ሊታደግ የሚችልበትን ሁኔታ ማመቻቸት አስፈላጊ ነው ብለን ነው የምንገምተው።
የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር የቋሚ ኮሚቴው አባላት ጉብኝት በክልሉ አስቸኳይ እርዳታ እንደሚሻ ለገለጹት 4.5 ሚሊዮን ህዝብ በቂ የምግብ ድጋፍ ያገኝ ዘንድ ግፊት ለማድረግ ያግዛል ብለዋል።
በትግራይ ህዝብ አስቸኳይ እርዳታ ካልደረሰ ከየካሴት መጋየት ባጃ ጉንበት እያለ ሲሄድ ሀንገር ሲዝን ያጋጥማል። በጣም ከባድ ችግር ሊያስከትል እንደሚችል ነው ያሰምር ወይ ብርሃን ነው የሚባለው ክርክር ውስጥ ነገሮችም ተነስተንበት የክልል መንግስትም የፌዴራል መንግስትም በዚህ ክርክር ውስጥ መግባት ያለባቸው 4.5 ሚሊዮን የሚሆን ይህ አስቸኳይ እርዳታ ያስፈልገዋል። አሁን ደግሞ የሰው ስደት አለ፣ የሰው ሞት አለ፣ የእንስሳት ስደት አለ፣ የእንስሳት ሞት አለ።
ከቋሚ ኮሚቴው አባላት ጋር በነበረው ውይይትም በደርቅ ለተጎዳው ህዝብ አስቸኳይ ድጋፍ ሊቀርብ እንደሚገባ ተግባብተናል ሲሉ ኮሚሽነሩ አክለው ገልጸዋል። የክልሉ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ አለም ብርሃን ሐሪፈዮ በበኩላቸው የምክር ቤቱ አባላት በክልሉ ሙሉ ሰላም እንዲሰፍንና ሰብአዊ ድጋፍም ያለ ገደብ እንዲገባ ያግዛሉ ብለው እንደሚጠብቁ ተናግረዋል።
ከፓርላማ አባላትና በተለይ ደግሞ ከዚህ ጉዞ በኋላ ኤክስፔክት የምናደርገው አንደኛው ነገር ሰላሙን ይበልጥ ማጠናከር ስለሆነም የሰላም ስምምነቱን ሙሉ በሙሉ በመተግበር 52% መሬት የተለያዩ ኃይሎች ስላለ ይህንን ወደ ነበረበት እንዲመለስ፣ አይዲፒ ሰንተሮች ተፈናቃይ ያሉ ህብረተሰቦች ወደ ነበረበት ቦታ ተመልሰው ለራሳቸው ሆነው ሌላም እንዲሆኑ ማድረግ ስለሆነም የሰላም ስምምነቱን ሙሉ በሙሉ ተግባራዊ ማድረግ፣ በዚህም ትግራይ ወደ ነበረችበት ወደ ስታተስ ኮ የመመለስ እንቅስቃሴው አጠናክረው ይቀጥላሉ። ይህንን ነው ኤክስፔክት የምናደርገው። በእነዚህ በጦርነትም በእነዚህ ተፈጥሮ አደጋዎችም ክራይሲስ ስላለና ከዚህ አንጻር ሞትም እየበዛ ስለሆነ ይሄ ያልተገደበ ሰብአዊ ድጋፍ እንዲጠናከር የማድረግ እንቅስቃሴም ያደርጋሉ ብለን ኤክስፔክት እናደርጋለን።
በተጨማሪም የግብርና ግብአቶችና ዘመናዊ መሳሪያዎች ወቅቱን ጠብቀው ለአርሶ አደሩ እንዲቀርቡ የምክር ቤቱ አባላት የበኩላቸው እገዛ እንዲያደርጉ ምክትል ኃላፊው አክለው ጠይቀዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አሁን ደግሞ ወደ እስራኤልና ሐማስ ጦርነት እናልፋለን። በመስከረም ወር መጨረሻ የሐማስ ታጣቂዎች ያደረሱት ጥቃትና እሱን ተከትሎ በተቀሰቀሰው ጦርነት ያስከተለው ፍዳ በደቡብ እስራኤል ለሚኖሩ ኤርትራውያን ስደተኞች አላበቃም። በጋዛ የሚካሄደው ጦርነት የሚያበቃበት ጊዜ ምልክት ባልታየበት ሁኔታ ደግሞ ለሁለተኛ ጊዜ የተፈናቀሉ ስደተኞች ያለ ነዋሪነት መታወቂያና የእርዳታ አቅርቦት ሕይወታቸውን እንደ አዲስ ለመጀመር ጥረት እያደረጉ ነው። የአሜሪካ ድምጿ ሴሊያ ሜንዶዛ ከደቡብ እስራኤል ያደረሰችን ዘገባ ተከታዩ ነው። ተኬ ወልደ ሃይማኖት የትውልድ ሀገሩን ኤርትራን ሸሽቶ ወደ እስራኤል የተሰደደው እንደ አውሮፓውያን አቆጣጠር በ2010 ነበር። ሆኖም አሁን የሚኖርበት አሽከሎን ከተማ የሐማስ ታጣቂዎች ከጋዛ የሚተኩሷቸው ሮኬቶች ከሚዘንቡበት ከተሞች መካከል አንዱ በመሆኑ በጥቅምት ወር እንደገና ከመኖሪያው ተፈናቅሏል። ሮኬቱ በተተኮሰበት ወቅት እቤቱ እንደነበር የሚገልጸው ተኬ በወቅቱ በሰውነቱ ላይ ቀለል ያለ ጉዳት እንደደረሰበትም ይናገራል።
ቤት ውስጥ ነበርኩ፣ እዚህ ጋር፣ እዚያ ጋር፣ እናም ሁሉም ቦታ ትንሽ ትንሽ ተጎድቻለሁ።
ተኬ የደረሰበት ጉዳት ከፍተኛ ባለመሆኑ ራሱን እንደ እድለኛ አድርጎ ይቆጥራል። ከባለቤቱና ከልጆቹ ጋር በቅርብ በሚገኝ መጠለያ ውስጥ ይኖሩ የነበረ ሲሆን አሁን ግን ሁሉም ነገር ተቀያይሯል ይላል።
ማን ይማርሽ? አንይ ማርገሽ ማለት ከሸሊ አደክሸፈኒ።
አንድ ለነገርሽ የምችለው ነገር በጣም ከባድ ነው። ከውስጥ የመነጨ ፍርሃት በሙሉ ሰውነቴ ውስጥ ይስማኛል። ወደ ሥራ መሄድ አልፈልግም። አንድ ቀን ሰራለሁ፣ አንድ ቀን አልሰራም። ፍርሃት ብቻ ነው የሚስማኝ። ሐኪም ጋር መሄድ ፈልጋለሁ፣ ነገር ግን የጤና መድህን ዋስትና የለኝም።
የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው እስራኤል ውስጥ ከ30,000 በላይ አፍሪካውያን ስደተኞች ይኖራሉ። ሐማስ ጥቅምት 7 ያደረሰው ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ግን ከ1200 በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏቸዋል። ሞኒም ሃሮን ሂያስ የተሰኘ ለጥገኝነት ጠያቂዎችና ለስደተኞች አገልግሎት የሚሰጥ ድርጅት ውስጥ የመብት አቀንቃኝ ባለሙያ ናቸው።
This has been a real re-traumatizing incident. Not only that.
ሁኔታው አሰቃቂ ክስተት ነበረ። ያ ብቻ ሳይሆን አንዳንድ የስደተኞች ቤተሰቦች ተገድለዋል። በጥቅምት 7ቱ ጥቃት የተገደሉ 2 ኤርትራውያን ስደተኞች አሉ። አንድ ከዳርፉር የመጣ ስደተኛ ደግሞ አሽድዶ ውስጥ ተገድለዋል። ስለዚህ ይሄ ለነሱ በጣም አስቸጋሪ ሁኔታ ነው።
ይህ በተለይ ከኤርትራ ተሰዶ ለመጣው እንደ ተክ የማነ ላሉ ወላጆች ትክክለኛ ሁኔታውን የሚገልጽ ነው።
ማማሽ ከሼ ማማሽ አኒ አይቲ አኒ ገዳልት በሚልኻማ
ለእኔ በጣም ከባድ ሁኔታ ነው። ያደግኩት ጦርነት ውስጥ በነበረ አገር በጦርነት መካከል ነው። ከዚያ በተሻለ ሁኔታ ወደ ተደራጀ አገር መጣሁ። ቢያንስ እንደዛ ብዬ ነበር ያሰብኩት። ስለዚህ ለምን ይህንን ጦርነት እንደማልፈልገው ይገባሻል። ልክ ምንም ነገር እንዳልቀየርኩ ነው የሚሰማኝ። ልጆቼ በተመሳሳይ ሁኔታ ጦርነት ውስጥ እንዲያድጉ አልፈልግም።
ተኪ እንደሚለው አሁን ስደተኞቹ መንግስት ለእስራኤላውያን የሚሰጠውን አይነት መደበኛ እርዳታ አያገኙም። እንደ አብዛኞቹ ስደተኞችም የእስራኤል የመኖሪያ ፈቃድ ወይም መታወቂያ የለውም። ይህ በስደተኞቹ ላይ የደቀነውን ተጨማሪ ፈተና ሃሮን ያስረዳሉ።
The evacuation system in Israel unfortunately is related
አለመታደሉ ነው። ተፈናቃዮችን ወደ ሌላ ቦታ የማዛወሩ ሂደት ከእስራኤል ህጋዊ መታወቂያ ጋር የተያያዘ ነው። ነገር ግን አብዛኞቹ ስደተኞች ይህ አይነት መታወቂያ የላቸውም። ስለዚህ መንግስት በእነዚህ አካባቢዎች የሚኖሩ ሰዎችን ወደ ሌላ ቦታ በማዛወር የሚሰጠውን እርዳታ ማግኘት አይችሉም።
የአሜሪካ ድምጽ በዚህ ጉዳይ ዙሪያ ከእስራኤል መንግስት ባለስልጣናት ማብራሪያ ለማግኘት ላቀረበው ጥያቄ ምላሽ አላገኘም። እስራኤል እንደ ሀገር ሆና የተመሰረተችው በዋናነት ለአይሁድ ህዝብ መኖሪያ እንዲሆን ሲሆን እጅግ በጣም የተወሰነ ቁጥር ያላቸው የአይሁድ ዝርያ የሌላቸው እስራኤላዊ ጥገኝነት ጠያቂዎችንም ይቀበላል። ሌሎቹን ግን በህገወጥ መንገድ ሀገሪቱ ውስጥ እንደሚኖሩ የኢኮኖሚ ስደተኞች ይመለከታቸዋል። በዚህ ምክንያት መንግስት ስደተኞቹ እንደ ህክምናና መኖሪያ ቤት የመሳሰሉ ለህዝብ የሚሰጡ ጥቅማ ጥቅሞችን ለማግኘት የሚያስችላቸው የመኖሪያ መታወቂያ አይሰጣቸውም። ይህ እንደ ከኤርትራ የመጣው መንግስታብ ገብረ ህይወት ላሉ ስደተኞች እየኖሩ ግን መኖራቸው አለመታየት ማለት ነው።
ለሎኪ ባሉ معناك ميا مدينه زكويف نحن ارغاشنو شاحناهم بمت كمو زي سمارتو تيمبو
ከመንግስ ምንም አይነት እርዳታ አይሰጠንም። ይሄ ጉዳል እንደ ተራ ጨርቅ የተጣለ አይነት ሆኖ ይስማኛል።
መንግስት አብ እብራይስጥ ለሚናገሩትና እስራኤላውያን እንደሆኑ ስለሚስማቸው በእስራኤል የጦር ኃይሎች ውስጥ የማገልገል ህልም ላላቸው ልጆቹ የወደፊት ዕጣ ፈንታ ይጨነቃል።
መስኺክ ይሽሊ 4 ኢላዲም ይሽሊ بن عسب بن شيمونه امرو لي نحن نيه بغولاني نحن نيه بن صنخانيم
አራት ልጆች አሉኝ። የ10ና የ8 አመት ልጆች ብርጋዴር ለመሆን እንደሚፈልጉ ነግረውኛል። የአየር ወለድ ወታደሮች መሆን ይፈልጋሉ። ለእስራኤል መዋጋት ይፈልጋሉ። ነገር ግን እስራኤላዊ አለመሆናቸውን አያውቁም።
እነዚህ ወላጆች ከአራት ወራት በኋላ ወደዚህ ልጆቻቸው የሚያቁት ብቻኛ መኖሪያ ስፍራ ተመልሰው መምጣት በመቻላቸው አመስጋኞች ናቸው። በሲሊያ ሜንዶዛ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ ያለውን የሰኞ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለሁት ደግሞ ስመኝሽ የቆየ ነኝ። ወደ ተከታዩ ዘገባ ስናልፍ ደግሞ ኢትዮጵያ የመንና ህንድን ጨምሮ በተለያዩ ሀገሮች የሚገኙ ህጻናት እየተባባሰ ላለው የኩፍኝ ወረርሽኝ ተጋልጠዋል። የኮቪድ-19 ወረርሽኝን ተከትሎ መደበኛ የህጻናት የኩፍኝ መከላከያ ክትባት መርሃ ግብሮች ተስተጓጉለዋል። በበሽታው የተያዙ ሰዎች ቁጥር እያሻቀበ ባለበት በአሁኑ ወቅት አስቸኳይ እርምጃ እንዲወሰድ የጤና ጠበብት ጥሪ በማቅረብ ላይ ናቸው። በሮይተርስ የተጠናቀረውን ዘገባ ቆንጂት ታዬ ታቀርበዋለች።
አብዲራዛቅ አህመድ በኢትዮጵያ እየተዛመተ ያለውን የኩፍኝ ወረርሽኝ ለመዋጋት ሲያደርጉ የቆዩትን ጥረት አሁን በበለጠ ጥድፊያ ተያይዘውታል። በቅርቡ ሁለት የረድኤት ስራ ባልደረቦቻቸው ህጻናት ልጆቻቸውን አፍሪካ ሀገሮች ውስጥ ህንድ፣ እንግሊዝና ሌሎችም ሀገሮች ውስጥ እየተዛመተ ባለው በኩፍኝ ምክንያት በሞት ተነጥቀዋል። አብድረዛቅ የህጻናት አድን ድርጅት የኢትዮጵያ ባልደረባ ናቸው። እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓመተ ምህረት ኢትዮጵያ ውስጥ 10,000 ሰዎች ኩፍኝ እንደተያዙ መስሪያ ቤታቸው ሪፖርት አድርጓል። አሃዙ ከየመን፣ ከአዘርባይጃን፣ ከካዛክስታንና ከህንድ ቀጥሎ ትልቁ እንደሆነ የዓለም የጤና ድርጅት መረጃ ያመለክታል። ባለፉት በ2020ና በ2021 ዓመተ ምህረት በዓለም አቀፉ የኮቪድ-19 ወረርሽኝ የተነሳ በዓለም ዙሪያ በተለይም በድሆቹ ሀገሮች በሚሊዮኖች ለሚቆጠሩ ህጻናት መሰጠት የነበረበት የኩፍኝ መከላከያ ክትባት ተስተጓጉሏል። በመሆኑም በዓለም ዙሪያ ካሉት በፍጥነት ተላላፊ በሽታዎች አንዱ ለሆነውና ለአይን መታወር፣ ለሳንባ ምችና ለህልፈት ሊዳርግ ለሚችለው በሽታ ተጋልጠዋል። ጅግጅጋ ውስጥ በሚገኝ አካባቢ የህፃናት አድን ድርጅት ስራ አስኪያጅ የሆኑት አብዲራዛቅ ለሮይተርስ በስልክ በሰጡት ቃል ሲናገሩ
በኩፍኝ ምክንያት የሞቱት የባልደረቦቼ ልጆች ግፋቢል አመት ከሁለት ወር ቢሆናቸው ነው። በወረርሽኙ ሳቢያ የሚሞቱት ሰዎች አብዛኞቹ ህፃናት ናቸው። በቀላሉ ለመከላከል በሚቻል በሽታ በህፃንነት መቀጨታቸው በጣም ያሳዝናል።
ኩፍኝን ለመከላከል በተካሄዱ ጥረቶች የተገኙ ክንዋኔዎች በአያሌ ዓመታት ባልታየ መልኩ የኋሊት እየተቀለበሱ መሆናቸውን የጤና ጉዳይ አዋቂዎች ይናገራሉ። የሚበዙት አፍሪካ ውስጥ በሆኑ 51 ሀገሮች ባለፈው 2023 ዓመተ ምህረት ውስጥ ከፍተኛ የኩፍኝ ወረርሽኝ ተከስቷል። በንጽጽር ካቻምና 37 ሀገሮች፣ ከዚያ በቀደመው ዓመት ደግሞ 22 ሀገሮች እንደነበሩ ተመዝግቧል። እየባሰ እንደሚሄድም ነው የሚሰጋው። የያዝነው የፈረንጆች 2024 ሲያበቃ ደግሞ ከጠቅላላው የዓለም ሀገሮች ውስጥ ገሚሱ ማለትም 105 ገደማ የሚሆኑቱ የኩፍኝ ወረርሽኝ በከፍተኛ ደረጃ እንደሚያሰጋቸው ሮይተርስ ከዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ያገኘው መረጃ ይጠቁማል። ለወረርሽኙ ከሚጋለጡ ሀገሮች መካከልም ግማሽ የሚሆኑቱ በዝቅተኛና በመካከለኛ ገቢ መካከል ያሉ ሀገሮች ሕጻናት እንደሆኑ ነው መረጃው የጠቆመው። ኩፍኝ ኃይለኛ ትኩሳት እና ሳል የሚያስከትል ሲሆን ቆዳ ላይም ሽፍታ ይፈጥራል። እርጉዝ ሴቶችን ከያዘ ደግሞ ለውርጃ ሊያጋልጣቸው ወይም ደግሞ ጽንሱ ወሩን ሳይሞላ እንዲወለድ ሊያደርግ ይችላል። ታዲያ የጤና ጥበቃ ጠበብት እንደሚያስረዱት ባለፉት ዓመታት ስለ በሽታው መከላከያ ክትባት በሚናፈሱ የተሳሳቱ መረጃዎች የተነሳ ወላጆች ልጆቻቸውን ከማስከተብ ወደ ኋላ እያሉ እንደሆነ ተገልጿል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ባለፈው ዓመት የዳሰሳ ጥናት ካደረገባቸው 55 ሀገሮች በ52ቱ በዓለም አቀፉ የኮቪድ ወረርሽኝ ወቅት የኩፍኝና የልጅነት ልምሻ ወይም ፖሊዮ መከላከያ ክትባቶች ስርጭት እንደቀነሰ ደርሶበታል። ኒክላስ ዳንኤልሰን የዩኒሴፍ የክትባት ጉዳዮች ከፍተኛ አዋቂ ናቸው። የኮቪድ-19 ክትባትን በሚመለከት የተነዙት ሐሰተኛ መረጃዎች ሌሎችም ክትባቶች በጥርጣሬ እንዲታዩ ሳያደርግ እንዳልቀረ ይናገራሉ።
የኮቪድ መከላከያ ክትባት ጉዳት ያስከትላል እየተባለ ይሰራጭ በነበረው አሉባልታና የሐሰት መረጃ ዙሪያ በየአደባባዩ በማህበራዊ መገናኛዎች በጣም የተጋጋለ ክርክር ሲደረግ ነበር። ያ ክትባቶቹ ላይ ጥርጣሬ እንዲኖር አድርጓል። ሰዎች ክትባቱ ላይ ያላቸውን ትምምን መልሶ ለመገንባት ለረጅም ጊዜ መስራት ይጠይቃል።
ከኮቪድ ወረርሽኝም በኋላ ቢሆን በኩፍኝ ምክንያት ለሞት የመዳረግ አደጋ የጎላ በሆነባቸው የባለ ዝቅተኛ ገቢ ሀገሮች ያለው ይዞታ ፈጽሞ እንዳልተሻሻለ የዓለም የጤና ድርጅት አስታውቋል። በእነዚህ ሀገሮች የክትባት ስርጭቱ በአማካይ 66% ላይ ሲሆን ወረርሽኝ እንዳይነሳ ለመከላከል 95% ሕጻናት መከተብ አለባቸው። በተለይ ከገንዘብና ከባለሙያ እጥረት በተያያዘ ችግሮች ያሉባቸው የአፍሪካ ሀገሮች የጤና ስርዓቶች እንደሆኑ የሚናገሩት የረድኤት ድርጅቶችና የጤና ጠበብት ኢትዮጵያን በመሳሰሉት በግጭቶች፣ በድርቅ፣ በጎርፍና በተመጣጠነ ምግብ እጥረት ምክንያት ሕጻናት ለህልፈት ሊዳረግ ለሚችለው በሽታ በይበልጥ ተጋላጭ እንደሚሆኑ ነው የሚያመለክቱት። በዓለም ዙሪያ የበሽታ መከላከያ ክትባቶች በፍትሐዊነት እንዲዳረሱ የሚሰራው ጋቪ በሚል ምህጻር የሚታወቀው ዓለም አቀፍ ጥምረት የዓለም አቀፍ እንቅስቃሴዎች ኃላፊዋ ታባኒ ማፖሳ በተለይ በድሆች ሀገሮች ወረርሽኞችን ለመቆጣጠር በዋናነት የጤና ስርዓቶችን ማጠናከርና ለመደበኛ ክትባቶች ቅድሚያ ትኩረት መስጠት እንደሚያስፈልግ አሳስበዋል። መስሪያ ቤታቸው በዚህ ዓመት ክትባቶችን እያጠራቀመ ሲሆን ቡርኪና ፋሶን፣ ካምቦዲያንና ቻድን ጨምሮ በ15 ሀገሮች 38 ሚሊዮን ህጻናትን ለመድረስ አልሟል። ሁላችንም የበኩላችንን ድርሻ ከተወጣን አሉ። ክትባቱን ካቀረብን፣ መንግስታት፣ የጤና ሰራተኞች ካዘጋጁ፣ ማህበረሰቦች የሐሰት መረጃዎችን ተቋቁመው ልጆቻቸውን እያመጡ ካስከተቡ ወረርሽኙን እናሸንፈዋለን።
ተከታዩ ዝግጅታችን ደግሞ ሳምንታዊ የአፍሪካ ነክ ርዕሶች ነው። ለአያሌ ዓመታት ትኩረታቸውን ነዳጅና ጋዝ ላይ አድርገው የኖሩት የናይጄሪያ ባለስልጣናት የምጣኔ ሀብት መሰረቱን ዘርፈ ብዙ ለማድረግ በያዙ ጥረት ለማዕድን ኢንዱስትሪው ትኩረት እየሰጡ ነው። ይሁን እንጂ ሀገሪቱ እስካሁን ስራ ላይ ሲውሉ በነበሩት የማዕድን ቁፋሮ መንገዶችና ያለ ህጋዊ ፈቃድ በሚካሄዱ ቁፋሮች የተነሳ ከደረሰባት የአካባቢ ደህንነት አሁንም ሙሉ ለሙሉ አላገገመችም። ቲሞቲ ኦቢዮዙ ከናይጄሪያ ፕላቶ ክፍለ ግዛት ያስተላለፈው ዘገባ ተከታዩን ይዟል። ቆንጅታየ ለአፍሪካ ነክ ርዕሶች እንደሚከተለው አሰናድተዋለች።
ፊቢ ጊያንግ ማዕከላዊ ናይጄሪያ ውስጥ ከሚገኙት ውድ ማዕድናት አንዱ የሆነውን የቆርቆሮ ማዕድን ለማውጣት ያለ ህጋዊ ፈቃድ ቁፋሮ ከጀመሩ 3 ዓመት አልፏቸዋል። እዚህኛው የፕላቶ ክፍለ ግዛት የቁፋሮ ቦታ በሺዎች የተቆጠሩ የአካባቢው ነዋሪዎች ስራውን ተያይዘውታል። በተለያዩ የፕላቶ አካባቢዎችም እንዲሁ ማዕድኑን አውጥተው ቶሎ ብለው ሸጠው ለመጠቀም የተሰማሩ ብዙዎች ናቸው። ፊቢ ጊያንግ እርግጥ አደገኛ ስራ ነው፣ ግን ይሁን በሳምንት $15 ገደማ አገኝበታለሁ ይላሉ።
መንግስት ይህን ስራ እንድንሰራ የማይፈልግ ከሆነ ምግብና ሌላ ስራ ይስጠን፣ ምክንያቱም እጃችንን አጣጥፈን ቁጭ ብለን ልንመለከት አንችልም።
ቆፋሪዎቹ የቆርቆሮ ማዕድኑን ቀንቷቸው ካገኙ አጥበው ከአሸዋው ይለዩታል በመጀመሪያ፣ ከዛ በሚዛን ይሸጣሉ። ገዢዎች ያቀልጡትና በተለይም ለኤሌክትሮኒክ መሳሪያዎች መስሪያ ለሚፈልጉት ለትላልቆቹ ኩባንያዎች ይሸጣሉ። ኢማኑኤል ሳይመን አርሶ አደር ናቸው። የማዕድን ቁፋሮው የአካባቢያችንን መሬት አበላሽቶብናል በማለት ያማርራሉ።
ልጆች ሳለን ጀምሮ ሰፈራችን ውስጥ የቆርቆሮ ማዕድን ቁፋሮ ያካሂዳሉ። በዚያም ሳቢያ የእርሻ መሬቶቻችን ተበላሽቷል። እነኛን ቦታዎች ለግብርና መጠቀም ካቆምንም ቆይተናል። ምክንያቱም ምንም ያህል ማዳበሪያ ጨምረን ብናርሰው ምንም አያበቅልም።
ማዕድን ፍለጋ የሚቆፍሩት ሰዎች ብዙ ጊዜ ጉድጓዱን አይዘጉትም ያሉት ገበሬው አንዳንድ ጊዜ ትልቅ ሸለቆ ይፈጥርና ለማረስ አንችልም ብለዋል። ኩሬዎቹ ለአካባቢው ማህበረሰብ በተለይም ለሕፃናቱ አደጋ ይደቅናሉ። በዚሁ ዓመት ውስጥ ከመስከረም እስከ ጥቅምት በነበሩት ወራት ውስጥ ማዕድን ቁፋሮ በሚካሄዱባቸው አካባቢዎች ከ30 የሚበልጡ ሰዎች ሕይወታቸውን ማጣታቸውን የፕላቶ ክፍለ ሀገር የማዕድን አውጪዎች ማህበር ተናግሯል። የክፍለ ሀገሯ የአካባቢ ጥበቃ፣ የአየር ንብረትና የማዕድን ልማት ኮሚሽነር ፒተር ጎምን ጨምሮ የተለያዩ ባለስልጣናት ሀገራችን ተፈላጊ በሆነው ማዕድኗ መጠቀም ይገባታል ነው የሚሉት።
በአሁኑ ወቅት እዚህ ፕላቶ ውስጥ ብቻ ሳይሆን በዓለም ዙሪያ የማዕድን ቁፋሮ እንደገና እያንሰራራ ነው። በተለይም በአሁኑ ጊዜ እንደ ኮምፒውተር፣ ስልክ፣ መኪናና ባትሪ የመሳሰሉትን ለመስሪያ የሚውሉት እነኚህ ማዕድኖች በጣም ይፈለጋሉ። የማዕድን ፍለጋ እንቅስቃሴው በጣም እየጨመረ ነው። በዚህም ምክንያት ብዙ ሰው ነው የሚመጣው።
በአሁኑ ጊዜ አዲስ የማዕድን ቁፋሮ ፈቃድ የምንሰጠው በአካባቢ ላይ ጉዳት እንዳያደርሱ ኩባንያዎችም እዚሁ ናይጄሪያ ውስጥ የማዕድን ውጤቱን ማዘጋጃ ጣቢያ እንዲከፍቱ ግዴታ የሚያደርግ ውል አስፈርመን ነው ብለዋል ባለስልጣኑ። ያም ብቻ ሳይሆን ያለ ሕጋዊ ፈቃድ በየራሳቸው አነስተኛ ቁፋሮዎችን የሚያካሂዱ ሰዎችን በሕጋዊ አካል እንዲታቀፉ ለማድረግ እየሰራን ነው ብለዋል።
እንደ መንግስት አሁን በሕገ ወጥነት አንመለከታቸውም። አገር በቀል ባህላዊ የማዕድን አውጪዎች ነው የምንላቸው። በህብረት ሥራ ማኅበር እናደራጃቸዋለን። ደህንነታቸው በተጠበቀ መንገድ ቁፋሯቸውን እንዲያካሂዱ የሚያስፈልጋቸውን መሳሪያም እንሰጣቸዋለን።
ፊቢ ጊያንግ እና ሌሎችም ቆፋሪዎች ግን ህጋዊ ፈቃድ ባንይዝም የቆርቆሮ ማዕድን አግኝተን ሸጠን ለቤተሰባችን የዕለት ጉርስና መጠለያ የምናውለው ገንዘብ ለማግኘት መስራታችንን አናቆምም ነው የሚሉት።
ዝግጅቶቻችን ከአሜሪካ ድምፅ እንደቀጠሉ ናቸው። ተከታዩ ደግሞ ሳምንታዊ የስፖርት ዝግጅታችን ነው። በስፔን በተካሄደ ሲቪያ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። የአፍሪካ ዋንጫ አሸናፊዋ ኳት ዲቫር በፊፋ የዓለም ሀገራት የእግር ኳስ ደረጃ 10 ደረጃዎችን ስታሻሽል ኢትዮጵያ 1 ደረጃ ቀንሳለች። የአውስትራሊያ ኦፕን ሻምፒዮኑ ጃኒክ ሲነር የኖትርዳም ኦፕንን በማሸነፍ ድሉን አስቀጥሏል። ኬንያዊው አራት የዓለም ክብረ ወሰኖች ባለቤት ሄንሪ ሮኖ በ72 ዓመቱ ከዚህ ዓለም በሞት ተለይቷል። እነዚህንና ሌሎች ዘገባዎችን ያካተተው ሳምንታዊ የስፖርት ዘገባ ኬኔዲ አባተ አዘጋጅቶታል።
ትላንት እሁድ የካቲት 10 ቀን በስፔን በተካሄደው የዙሪክ ሲቪያ ማራቶን በወንዶች ኢትዮጵያዊው ድሬሳ ገለታ 2 ሰዓት ከ03 ደቂቃ ከ27 ሰከንድ በሆነ ጊዜ የቦታውን ክብረ ወሰን በመስበር አሸንፏል። አትሌቱ ያስመዘገበው ሰዓት በወንዶች የምን ጊዜም ምርጥ 20 ፈጣን ሰዓቶች አንዱ ሆኖ ተመዝግቧል። ክብረ ወሰን መስበር የዕለቱ መሪ ሐሳብ የነበረ ሲሆን አትሌቶች በነሐሴ ወር በፓሪስ ለሚካሄደው የኦሎምፒክ ውድድር ለማለፍ የሚያስችላቸውን ሰዓት ለማስመዝገብ ባደረጉት ፉክክር 8 ብሔራዊ ክብረ ወሰኖች ተሻሽለዋል። ከነዚህ ብሔራዊ ክብረ ወሰኖች ውስጥ 3ቱን ያስመዘገቡት ድሬሳ ገለታን ተከትለው እስከ 4 ያለውን ደረጃ ይዘው ያጠናቀቁ አትሌቶች ናቸው። ፈረንሳዊው ሞርሃድ አምዱኒ በ2:03:47 ሁለተኛ ሲወጣ ውድድሩን በ2:04:53 ሶስተኛ ሆኖ ያጠናቀቀው እስራኤላዊው ጋሻው አያሌና ጣሊያናዊው የማነ ብርሃን ክሪፓ በ2:06:06 አራተኛ በመሆን የየአገሮቻቸውን ክብረ ወሰን አሻሽለዋል። በሴቶች ዘርፍ ኢትዮጵያዊቷ አዝመራ ገብሩ 2:22:13 በሆነ ጊዜ በመግባት አሸንፋለች። ኬንያውያኑ ጆሴፊን ቼፕኮችና ማግዳሊን ማሳይ ሁለተኛና ሶስተኛ ወጥተዋል። በድምሩ 12 ወንዶች ውድድሩን ከ2:08 በታች ያጠናቀቁ ሲሆን 14 ሴቶች ደግሞ ከ2:25 በታች ገብተዋል። የዙሪክ ሲቪያ ማራቶን ውድድር ከመጀመሩ በፊት እሁድ የካቲት 3 ቀን በትራፊክ አደጋ ህይወቱ ያለፈውን የማራቶን የዓለም ክብረ ወሰን ባለቤት ኬልቪን ኪፕቱምን በማሰብ የ42 ሰከንድ የህሊና ጸሎት መደረጉን የዓለም አትሌቲክስ በድረገጹ ያሰፈረው መረጃ ያመለክታል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ባለፈው ሳምንት ይፋ ባደረገው የካቲት ወር የሀገራት የእግር ኳስ ደረጃ ኮትዲቯር 10 ደረጃዎችን ወደ ላይ ከፍ ብላ በዓለም 39ኛ ደረጃ ላይ ተቀምጣለች። ራሷ ያስተናገደችውን 34ኛውን የአፍሪካ ዋንጫ እዚያው ያስቀረችው ኮትዲቯር ከአፍሪካ ደግሞ 5ኛ ደረጃ ላይ ተቀምጣለች። ለፍጻሜው ደርሳ የተሸነፈችው ናይጄሪያ ደግሞ 14 ደረጃዎችን በማሻሻል በዓለም 28ኛ ደረጃ ላይ ተቀምጣለች። በአህጉራዊ ውድድሮች ላይ የተሳተፉ በርካታ የአፍሪካና የኢሲያ ብሔራዊ ቡድኖች ደረጃቸውን ያሻሻሉ ሲሆን በአፍሪካ ትልቁን መሻሻል ያሳየችው የሩብ ፍጻሜ ተፋላሚዋ አንጎላ ስትሆን 24 ደረጃዎችን በማሻሻል የዓለም 93ኛ ምርጥ ቡድን ሆናለች። ከምድባቸው ማለፍ ያልቻሉት ቱኒዚያና አልጄሪያ ደግሞ እኩል 13 ደረጃዎችን ዝቅ ብለው በቅደም ተከተል በዓለም 41ኛና 43ኛ ደረጃን ይዘዋል። ሞሮኮ በውድድሩ ብዙ ርቀት ባትጓዝ አንድ ደረጃ አሻሽላ 12ኛ ላይ የተቀመጠች ሲሆን በአፍሪካ የአንደኝነት ደረጃን እንደያዘች ቀጥላለች። ኢትዮጵያ በበኩሏ አንድ ደረጃ ዝቅ ብላ በየካቲት ወር 145ኛ ደረጃ ተሰጥቷታል። በሀገሯ የተካሄደውን የኢሲያ ዋንጫ ያሸነፈችው ካታር 17 ደረጃዎችን ከፍ በማለት በዓለም 37ኛ ደረጃ ላይ መሆኗን የፊፋ መረጃ ያመለክታል። የዓለም ምርጥ 10 ብሔራዊ ቡድኖች ደረጃ ባለበት ሲቀጥል አርጀንቲና፣ ፈረንሳይና እንግሊዝ አንደኛ እስከ ሶስተኛ ያለውን ደረጃ ይዘዋል። ከአርጀንቲናና አምስተኛ ላይ ከተቀመጠችው ብራዚል ውጭ ምርጥ 10 ውስጥ የተካተቱት ሁሉም ብሔራዊ ቡድኖች ከአውሮፓ ናቸው። ባለመሸነፍ ግስጋሴው የቀጠለው ጣሊያናዊው ጃኒክ ሲነር አውስትራሊያዊውን አሌክስ ዴ ሚናውርን በማሸነፍ የሮተርዳም ኦፕን ሻምፒዮን ሆኗል። በትናንቱ የፍጻሜ ጨዋታ የዓለም ቁጥር 11ን ዴ ሚናውርን 7-5ና 6-4 በማሸነፍ የሮተርዳም ኦፕን ዋንጫን ያነሳው ሲነር የዓለም ቁጥር 3 የሜዳ ቴኒስ ተጫዋችነት ደረጃንም ይዟል። ይህም በታሪክ በጣሊያናዊ ተጫዋች የተያዘ ከፍተኛው ደረጃ ነው። የ22 ዓመቱ ወጣት የትናንቱን ድል ያሳካል ካው የአውስትራሊያ ኦፕንን በማሸነፍ የመጀመሪያ የግራንድ ስላም ዋንጫውን ካነሳ ከሶስት ሳምንታት በኋላ ሲሆን አጠቃላይ ያነሳቸውን ዋንጫዎች ብዛት 12 አድርሷል። ጃኒክ ሲነር ካለፈው ህዳር ወር በኋላ ሽንፈትን ያላስተናገደ ሲሆን የትናንትናውን ጨምሮ 15 ተከታታይ ጨዋታዎችን በድል ተወጥቷል። ከሮተርዳም ኦፕን ድሉ በኋላ በሰጠው አስተያየት በዚህ ሳምንት ሙሉ ባሳየሁት የጨዋታ ብቃት እኮራለሁ ያለው ጃኒክ ከባድ ሁኔታዎችንም በአግባቡ ተወጥቻለሁ፣ በለውጥ ጉዞዬም እቀጥላለሁ ማለቱን አሶሺየትድ ፕሬስ ዘግቧል። እንደ አውሮፓውያን አቆጣጠር በ1978 በ81 ቀናት ውስጥ አራት የዓለም ክብረ ወሰኖችን የሰበረው ኬንያዊው የረጅም ርቀት ሯጭ ሄንሪ ሮኖ በ72 ዓመቱ ሐሙስ ዕለት ሕይወቱ ማለፉን አትሌቲክስ ኬንያ አስታውቋል። በዩናይትድ ስቴትስ የዋሽንግተን ስቴት ዩኒቨርሲቲ ተማሪ የነበረው ሮኖ በአውሮፓውያኑ 1978 በሚያዚያና በሰኔ ወራት መካከል በ3000፣ 5000ና 10000 ሜትሮች እንዲሁም በ3000 ሜትር መሰናክል የዓለም ክብረ ወሰን አስመዝግቧል። ሆኖም በ1976 እና 1980 ኬንያ ራሷን ከኦሎምፒክ ውድድር በማግለሏ ምክንያት አትሌት ሄንሪ ሮኖ በኦሎምፒክ ውድድር ላይ ተሳትፎ አያውቅም። በአፓርታይድ ስር ከነበረችው ደቡብ አፍሪካ ጋር ስፖርታዊ ግንኙነት የነበራትን የኒውዚላንድን ተሳትፎ በመቃወም ከኦሎምፒክ ራሳቸውን ካገለሉ ከ20 በላይ የአፍሪካና የአረብ ሀገራት ኬንያ አንዷ ነበረች። አትሌቲክስ ኬንያ የሮኖን ሞት አስመልክቶ ባወጣው የሐዘን መግለጫ በኬንያ አትሌቲክስ ስራ አስፈጻሚ ኮሚቴና በአትሌቲክስ ወዳጆች ስም ልባዊ ሐዘናችንን እንገልጻለን ብሏል። መግለጫው የሮኖ ሞት መንስኤ ምን እንደሆነ ባይገልጽም ለ10 ቀናት በኬንያ ዋና ከተማ ናይሮቢ ሆስፒታል ሲታከም ማሳለፉን ግን አስታውቋል። አትሌቱ በአልኮል ሱሰኝነት ምክንያት በሩጫው ዓለም ብዙም መግፋት እንዳልቻለም የሮይተርስ ዘገባ ያመለክታል። የአንጋፋው አትሌት ሄንሪ ሮኖ ሞት ዜና የተሰማው የኬንያ አትሌቲክስ በ24 ዓመቱ የዓለም የማራቶን ክብረ ወሰን ባለቤት ኬልቪን ኪፕቱም ሞት ምክንያት ከገባበት የሐዘን ድባብ ሳያገግም ነው። ኪፕቱም እሁድ የካቲት 3 ቀን በደረሰበት የትራፊክ አደጋ ሕይወቱ ማለፉ ይታወቃል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ያዝናቸውን ዝግጅቶች ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን
መንግስት አቋም ያንጸባርቃል።
በየዓመቱ የካቲት ወር በገባ በሶስተኛው ሰኞ አሜሪካውያን የፕሬዚዳንቶች ቀን ያከብራሉ ሲል የዛሬው ርዕሰ አንቀጽ ትንታኔውን ይጀምራል። ዛሬ በመላው አሜሪካ እየተከበረ ያለው ይህ በዓል በስልጣን ላይ ላሉትም ሆነ ላለፉት ፕሬዚዳንቶች መታሰቢያ ቢሆንም በተለይ ደግሞ የልደት ቀናቸው በዚህ ወር በ10 ቀን ልዩነት የሚከበረው ጆርጅ ዋሽንግተንና አብርሃም ሊንከን ይታሰባሉ። ሆኖም የበዓሉ የመጀመሪያ አከባበርም ሆነ እንደ አውሮፓውያን አቆጣጠር በ1971 በዓሉ ዕውቅና ከተሰጠው በኋላ የሚካሄዱ ሥነ ሥርዓቶች የዋሽንግተንን የልደት ቀን ወደ ፕሬዚዳንቶች ቀን ያልቀየረ ሲሆን ሊንከንንም በልዩነት አያከብርም ያለው ርዕሰ አንቀጹ፣ ይልቁንም ከመነሻው አንስቶ እንደሚደረገው ዕለቱ የሀገሪቱ የመጀመሪያ ፕሬዚዳንት ለሆኑት ጆርጅ ዋሽንግተን ምስጋናና ዕውቅና የሚሰጥበት ቀን ነው ይላል። ጆርጅ ዋሽንግተን አሜሪካ ከእንግሊዝ ንጉሣዊ አገዛዝ ነጻ እንድትወጣ ያደረገውን አማጺ ጦር የመሩ ናቸው። እጅግ በጣም ተወዳጅ መሪም ነበሩ። ለመጀመሪያ ጊዜ በታሪክ ተመዝግቦ የሚገኘው የልደታቸው ክብረ በዓል እንደ አውሮፓውያን አቆጣጠር በ1778 ከፊላደልፊያ ከተማ ወጣ ብሎ ቫሊ ፎርጅ ውስጥ በሚገኘው የጦሩ ካምፕ ውስጥ የተደረገው አከባበር ነው። በወቅቱ የከበሮ መቺዎችና ትንሽ ዋሽንት መሰል የሙዚቃ መሳሪያ ተጫዋቾች ከማደሪያ ድንኳናቸው ፊት የሙዚቃ ትርኢት አሳይተዋል። በኋላ ላይ ዋሽንግተን ይህ አይነት አከባበር የእንግሊዙን ንጉሥ ጆርጅን ችላ ማለታችንን ለማሳየት የተጀመረ ነው ብለው ነበር። ዋሽንግተን ለመደሰትና ለመከበር የሚፈልጉ ሰው አልነበሩም። ነገር ግን ለአዲሱ ሀገር ጥቅም ሕዝቡን በአንድነት የሚያሰባስብና አብሮ እንዲሠራ የሚያነሳሳ ግለሰብ አስፈላጊነትን ተረድተው ነበር። ዋሽንግተን እንደ አውሮፓውያን አቆጣጠር በ1799 ከሞቱ በኋላም አሜሪካውያን የልደት በዓላቸውን ይፋ ባልሆነ መልኩ ማክበር ቀጠሉ። የካቲት ወር ብሔራዊ በዓል ሆኖ መታሰብ የጀመረው እንደ አውሮፓውያን አቆጣጠር በ1879 ሲሆን በዓሉ የካቲት ወር በገባ በሶስተኛው ሰኞ እንዲሆን በሕግ የተደነገገው ደግሞ እንደ አውሮፓውያን አቆጣጠር በ1971 ነው። ዋሽንግተን ከሳቸው በኋላ የአገሪቱን ከፍተኛውን የሥልጣን እርከን ለሚረከቡ ሰዎች ትልቅ ምሳሌ ትተው አልፈዋል። ሀገሪቱ የተረጋጋ የገንዘብ መሠረት ላይ እንድትቀመጥና አዲስ የተመሠረተችው ዩናይትድ ስቴትስ የመጀመሪያውን ከባድ የምጥ ህመም በፍጥነት አልፋ የተረጋጋ ዲሞክራሲያዊና ሕጋዊ መንግሥት እንድትመሠረት አድርገዋል። ከሁለት አራት ዓመታት የሥልጣን ዘመን በኋላ በፈቃደኝነት ሥራውን በመልቀቅና እርሳቸውን ተክተው ለተመረጡት መሪ ሥልጣን በሰላም እንዲተላለፍ በማድረግም ጆርጅ ዋሽንግተን ለወደፊት ፕሬዚዳንቶች ወሳኝ የሆነ መሠረት ጥለዋል ሲል ርዕሰ አንቀጹ ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮችና ተመልካቾቻችን ስትከታተሉ የቆያችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ ሲተላለፍ የነበረውን የአሜሪካ ድምጽ ዝግጅቶቻችንን ነው። ለዛሬ የያዝናቸው ዝግጅቶችና ጥንቅሮች በዚሁ ተጠናቀዋል። ከአቀናባሪ ንጉሱ ታምሬ፣ ከዋና አዘጋጇ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየቶች ለመስጠት ወይም ደግሞ በፕሮግራማችን ቢካተቱ የምትሏቸውን ርዕሰ ጉዳዮች ለመጠቀም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በቀድሞ አጠራሩ ትዊተር በአሁኑ በኤክስ ሃሽታግ ቪኦኤ አምሃሪክ ብላችሁ ብታደርሱን ይደርሰናል። ነገ በሌሎች ዝግጅቶች በድጋሚ እንጠብቃችኋለን። ለዛሬ ሰላም እደሩ። Thank you.